ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። እግዚአብሔር አምላካችን ፈቃዱ ሆኖ የዛሬውን የኦሪት ዘዳግም መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በዛሬው ምሽት ክፍለ ጊዜ የምንመለከተው ከምዕራፍ 9 እስከ ምዕራፍ 11 ያለውን ትምህርት ይሆናል ማለት ነው። ጌታ መንፈስ ቅዱስ እንግዲህ ለእያንዳንዳችን የሚረባና የሚበቃ ማዳ አለውና ሁላችንም በተሰበረ ልብ ተዘጋጅተን ወደ ቃሉን ቀርባለን። እስቲ በማስቀደም ይህንን ዝማሬን ጋብዛችሁ
የትላንቱ ትላንት አልቋልና ዛሬ ባድስ ሕይወት እንደገና የትላንቱ ትላንት አልቋልና ዛሬ ባድስ ሕይወት እንደገና የኋላዬን ትቼ ወደፊት ልሰርጋ ክብርን ሞገስን ጋን ፍለጋ ባከተመው ትላንት ችግር እንዳይመጣብኝ ዛሬ አዲስ እንደሆንኩ ጌታ ያስገንዘበኝ የትላንቱ ትላንት አልፏልና ዛሬ ባድስ ሕይወት እንደገና የትላንቱ ትላንት አልፏልና ዛሬ ባድስ ሕይወት እንደገና ከጸጋ ጋር ሆኜ ወደፊት አያለም ያለፈው ተገብሯል ሞቷል ትቼዋለሁ ንስሐው ድሞታል የቀደመውን ኃጢአት በተስፋ ታድሼ እንደገና ወደፊት የትላንቱ ትላንት አልፏልና ዛሬ ባድስ ሕይወት እንደገና የትላንቱ ትላንት አልፏልና ዛሬ ባድስ ሕይወት እንደገና የጠላት ምቹ ነኝ ባለፈው ብታሰ መላርሼ ባስ የኋላዬን ነገር ለነጎደው ትላንት ጭንቅ ምን ሊረዳኝ ከእንግዲህ ለፊቴ በአምላክ ተጋለው የትላንቱ ትላንት አልፏልና ዛሬ ባድስ ሕይወት እንደገና የትላንቱ ትላንት አልፏልና ዛሬ ባድስ ሕይወት እንደገና።
እግዚአብሔር ስለዚህ ጥዑመ ዜማ የተመሰገነ ይሁን። በዝማሬውም ያገለገለንን ወንድማችን ደረጀ ከበደን እግዚአብሔር አብዝቶ ይባርከው። እናመስግን። እግዚአብሔር አባታችንና አምላካችን ሆይ እጅግ አድርገን እንወድሃለን፣ እጅግ አድርገንም ደግሞ እናመሰግናለን። እግዚአብሔር ሆይ ያንዳንዱን ቀናት ከቁጥር ሳታጎለን ለዚህ ይችላል በፊትህም ደግሞ እንድንገኝ ረድተናልና እናመሰግናለን። አቤቱ አባታችንና አምላካችን ሆይ ያለፈው ታሪካችን መልካም እንዳልነበረ እናውቃለን። የጥቂት ደቂቃዎች እግዚአብሔር አምላኬ ከጥቂት ሰዓታትም በፊት የነበረን ሕይወት እንኳ አንተን የሚያስከፋ አንተን የሚያሳዝን እንደሆነ እንረዳለን። ኃጢአታችንን በፊት እንናዘዛለን። ባካ አባታችንና አምላካችን ሆይ በደላችንን ይቅር በለን። ዛሬ ደግሞ ከዚህች ደቂቃ ጀምረ በአዲስ ሕይወት በአንተ ፊት መራመድና መመላለስ እንድንችል እርዳን። እግዚአብሔር አባታችንና አምላካችን ሆይ ለአንተ የሚገዛ አንተንም የሚያፈቅር ለአንተም ደግሞ እግዚአብሔር ሆይ የእሽታን መንፈስ በፊትህ ጌታዬ ሆይ አፍሰን መመላለስ የምንችልበትን ጸጋ እንድትሰጠን እንለምንሃለን። አሮጌው ኑሯችንን በአዲስ ቀይር። እግዚአብሔር አምላካችን ሆይ እባክህ በአገልግሎታችን በኑሯችን ሁሉ አንተን መምሰል እንድንችል እርዳን። እየሰማን እየመከርከን እየገሰስከን አንተን የሚጋፋ አላንተም ደግሞ እግዚአብሔር ሆይ የማይገዛን ልብ እግዚአብሔር አምላካችን ሆይ ከእኛ እንድታስወግድ እንለምንሃለን። አቤት እግዚአብሔር ሆይ በዚህች ሰዓት ደሞና በመካከላችን ተገኝ፣ ቃልህንም ባርክልን፣ ስለ ክብር ስምህ ስትል እንለምንሃለን። አሜን። አድማጮች፣ ባለፈው ጥናታችን የእስራኤላውያን ያለፈ ታሪካቸው መልካም እንዳልነበር እግዚአብሔር ሲያሳውቃቸው እንደነበረ ተመልክተናል። ዛሬም የዚያኑ ቀጣይ ክፍል ከምዕራፍ 9 እናቀርብላችኋለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ኦሪት ዘዳግም ምዕራፍ 9 ቁጥር 19 አውጡ። ኦሪት ዘዳግም ምዕራፍ 9 ቁጥር 19 ተመልከቱ። ወዳጆች፣ እግዚአብሔር ኃጢአትን እንደሚጠላና እንዲሁም ደግሞ እንደሚቀጣ ባለፈው ክፍለ ጊዜያችን መመልከታችን ይታወሳል። ሙሴ የእግዚአብሔርን ምሕረት ያውቃል። ወደ እግዚአብሔር የቀረበው በምሕረቱ በመታመኑ ነበር። እግዚአብሔር ምንኛ ማሪና ለጋሽ እንደሆነ ልንገምት አንችልም። ኃጢአተኛን ይምራል፣ ምሕረቱም በኔና በእናንተ ላይ አብዝቷል። በእስራኤል ምሕረትን አደረገ። እስቲ የሚከተለውን ቃል አብረን እንመልከት። እርሱንም ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ሊያጠፋችሁ ከተቆጣባችሁ ከቁጣውና ከማቱ የተነሳ ስለፈራው እንደ ፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ወደቅሁ። እንጀራ አልበላሁም፣ ውሃም አልጠጣሁም። እግዚአብሔርም በዚያን ጊዜ ደግሞ ሰማኝ ይላል። እግዚአብሔር ወዳጆቼ ጸሎቱን የሰማለት ከሙሴ ማንነት የተነሳ አልነበረም። እግዚአብሔር ጸሎቱን የሰማለት ከምሕረቱ የተነሳ ነው። ይህንንም ጳውሎስ በሮሜ መልእክቱ በምዕራፍ 9 ቁጥር 15 ሮሜ ምዕራፍ 9 ቁጥር 15 ለሙሴ የምምረውን ሁሉ እምረዋለሁ፣ ለምራራለትም ሁሉ እራራለታለሁ በማለት ግልጽ አድርጎታል። እግዚአብሔር ሉዓላዊ ነው። ለሉዓላዊነቱም ምሕረቱን በእኛ ላይ አድርጓል። እርሱ አስደናቂ አምላክ ነው። ኦ እግዚአብሔር የተመሰገነ ይሁን። እኔና እናንተን ወዳጆቼ እነዚህን ሁለቱ የእግዚአብሔር ባሕርያትን በሚገባ መረዳት አንችልም። እነዚህ ሁለት የእግዚአብሔር ባሕርያት የምላቸውም ኀጢአትን መጥላቱና ምሕረቱ ናቸው። መስተዋላችሁ? ሁለቱ የእግዚአብሔር ባሕርያት ብዬ ምጠራቸው ኀጢአትን መጥላቱና ምሕረቱ ናቸው። ከቁጥር 20 እስከ 21 ያለውን አብረን እንመልከት። እግዚአብሔርም አሮንን ሊያጠፋው እጅግ ተቆጣው። ስለ አሮንም ደግሞ በዚያን ጊዜ ጸለይኩ። ያደረጋችሁትንም ኃጢአት ጥጃውንም ወሰድኩ፣ በእሳትም አቃጠልኩት፣ አደቀቅኩትም፣ እንደ ትቢያም እስኪሆን ድረስ ፈጨሁት፣ ትቢያውንም ከተራራ በሚወርድ ወንዝ ጣልኩት ይላል። በጣም የሚያስገርም ምናልባትም የሚያስቅ ነገር ነው። ሙሴ ጣዖታቸውን እንዲጠጡት አደረገ። ከቁጥር 22 እስከ 4 ያለውን ስፍራ ደግሞ ተመልከቱ። በቴቤራም በማሳህም በምኞት መቃብርም እግዚአብሔርን አስቆጣችሁት። እግዚአብሔርም ውጡ የሰጠኋችሁንም ምድር ውረሱ ብሎ ከቃዴስ በርኔ በላካችሁ ጊዜ በአምላካችሁ በእግዚአብሔር ላይ አመጻችሁ፣ በእርሱ አመፀኞች ነበራችሁ ይላል። ይህ ቃል ማጠቃለያው ነው። እነዚህ ሰዎች አንድም ቀን እንኳ ለእግዚአብሔር ታማኝ ሆነው አያውቁም። ልብ በሉ ወዳጆቼ፣ ዛሬ በዚህ ዘመን ያለነው በእስራኤላውያን ላይ እንፈርዳለን። ስለ ዘመናችን አማኞችስ ምን እናስባለን? በጣም ወግ አጥባቂ ከሚባሉት መካከል እንኳን ሳይቀር ዛሬ ብዙ ክርስቲያኖች ለእግዚአብሔር ታማኝ አይደሉም ማለት ይችላሉ። በትምህርታችን ጤነኞች እንደሆን እንናገራለን፣ ግን ታማኞች አይደለንም። እግዚአብሔር አጠፋችኋለሁ ብሎ ስለ ተናገረ በወደቅኩበት ዘመን 40 ቀንና 40 ሌሊት በእግዚአብሔር ፊት ወደቅኩ እያለ በቁጥር 25 ላይ ሙሴ ይናገራቸዋል። ይህ የሆነው ወደ ቃዴስ በርኔ ለመሄድ እንቢተኝነታቸውን ከገለጹ በኋላ ነበር። ሙሴ እግዚአብሔርን ያውቃል። እግዚአብሔር ኀጢአትንም እንደሚቀጣ ያውቃል። እስቲ ከቁጥር 26 እስከ 29 ያለውን ስፍራ እኔ በእግዚአብሔር ፊት እንዲህ ብዬ ጸለይኩ። ጌታ እግዚአብሔር ሆይ በታላቅነት የተበጀውን በጠነከረችውም እጅ ከግብጽ ያወጣውን ሕዝብህንና ርስትህን አጣጥፋ። ባሪያዎችን አብርሃምና ይስሐቅን ያዕቆብንም አስብ። የዚህን ሕዝብን ደንዳናነት ክፋቱንም ኃጢአቱንም ተመልከት። ከእርሷም እኛን ያወጣህበት ምድር ሰዎች እግዚአብሔር ተስፋ ወደ ሰጣቸው ምድር ያገባቸው ዘንድ አልቻለምና ጠልቷቸውም አልና፣ ስለዚህም በምድረ በዳ ሊገላቸው አወጣቸው እንዳይሉ እነርሱም በታላቅ ኃይል በተዘረጋውም ክንድ ያወጣቸው ሕዝብህና ርስትህ ናቸው ይላል። ሙሴ ወዳጆቼ እንዴት እንደሚጸልይ ያውቃል። እኔም እንዴት እንደምጸልይ ባውቅ ኖሮ ደስ ይለኝ ነበር። ቁጥር 12 ላይ እግዚአብሔር ከግብጽ ያወጣቸው ሕዝብ ረክሰዋል፣ ፈጥነው ካዘዝካቸው መንገድ ፈቀቅ ብለዋል ማለቱን እናስታውሳለን። ሙሴ ደግሞ መልሶ ሕዝቡ የኔ ሕዝብ አይደሉም፣ ያንተ ሕዝብ ናቸው፣ ከግብጽ ያወጣቸው አንተ እንጂ እኔ አይደለሁም በማለት እግዚአብሔርን ለማረም አልሞከረም። እግዚአብሔር ከግብጽ ምድር አወጣቸው፣ ወደ ተስፋይቱ ምድር ግን ሊያገባቸው አልቻለም በማለት ለምን አዛብ ይሳለቃሉ በማለት ለእግዚአብሔር ሲናገር እንመለከታለን። እንዲህ ያለ ጸሎት እውነቴን ነው የምላችሁ የእግዚአብሔርን እጅ ያንቀሳቅሳል። በአሁኑ ጊዜ የእስራኤል ሕዝብ ወደ ምድሪቱ ለመግባት ዝግጅት ላይ ናቸው። ይህም ሙሴ እንዴት መጸለይ እንደሚችል ለማወቁ ምስክር ሊሆን ይችላል። እንግዲህ የተከበራችሁ አድማጮች የምዕራፍ 9 ጥናታችን በዚሁ ላይ ያበቃል። በመቀጠል ደግሞ የኦሪት ዘዳግም ምዕራፍ 10ን ትምህርት እንመለከታለን። የዚህ የዘዳግም ምዕራፍ 10 አብይ ሐሳቡ እግዚአብሔር እስራኤልን ወደ ግብጽ ሰደደ ደግሞም ከግብጽ አወጣቸው ይላል። አንድ ጊዜ ልድገምላችሁ። የዘዳግም ምዕራፍ 10 አብይ ሐሳቡ እግዚአብሔር እስራኤልን ወደ ግብጽ ሰደደ ደግሞም ከግብጽ አወጣቸው የሚል ነው። ወገኖቼ ሙሴ በጸሎቱ እንደ ተናገረው እስራኤላውያን የእግዚአብሔር ናቸው፣ እነርሱ የእግዚአብሔር ርስት ናቸው። በኃጢአታቸው ምክንያት አያጠፋቸውም። ይልቁኑ በባለጠግነቱ ራሱ የጻፋቸው 10ሩን ትእዛዛቱን እንደ ገና ይሰጣቸዋል። እስቲ ቁጥር 1ና 2ን እንመልከት። በዚያን ጊዜ እግዚአብሔር እንደ ፊተኞች ያሉትን ሁለት የድንጋይ ጽላቶች ጠርበ ወደ እኔ ወደ ተራራው ውጣ፣ ላንተም የእንጨት ታቦት ሥራ፣ በሰበርካቸው ፊተኞቹ ጽላቶች የነበሩትን ቃሎች በእነዚህ ጽላቶች ጽፋለሁ፣ በታቦቱም ውስጥ ታደርጋቸዋለህ አለኝ። ሙሴ የድንጋይ ጽላቶቹን ይዞ ከወረደ በኋላ በታቦቱ ውስጥ አስቀመጣቸው። ከዚያም የእስራኤል ልጆች ጉዞአቸውን ቀጠሉ። አለፍ ብለን ደግሞ ቁጥር 8ና 9ን እንይ። በዚያን ጊዜ የእግዚአብሔርን ቃል ኪዳን ታቦት ይሸከም ዘንድ እርሱንም ለማገልገል በእግዚአብሔር ፊት ይቆም ዘንድ በስሙም ይባረክ ዘንድ እግዚአብሔር እስከ ዛሬ ድረስ የሌዊን ነገር ለየ። ስለዚህ ለሌዊ ከወንድሞቹ ጋር ክብልና ርስት የለውም። አምላክ እግዚአብሔር እንደ ተናገረው እግዚአብሔር ርስቱ ነው ይላል። ወዳጆቼ በዚህ ውስጥ ለእኛ የሚሆኑ ታላላቅ መንፈሳዊ ትምህርቶች አሉ። ያን ጊዜ የካህናት ነገድ እንደ ነበር ሁሉ ዛሬም ቤተ ክርስቲያን የካህናት ስብስብ ናት። ያም ማለት በኢየሱስ ክርስቶስ ያመነ ሰው ሁሉ ካህን ነው። የአዲስ ኪዳን ካህን ለአምልኮ ለምልጃና ለአገልግሎት ራሱን ለእግዚአብሔር ያቀረበ ነው። ሮሜ ምዕራፍ 12 ከቁጥር 1 እስከ 2 ያለውን ስፍራ ይመለከቷል። ሮሜ ምዕራፍ 12 ከቁጥር 1 እስከ 2 ያለውን ተመልከቱ። በአንደኛ ቆሮንቶስ ምዕራፍ 12 በተጻፈው መሰረት እንደ ካህን የተሰጠውን ስጦታ መለማመድ አለበት። ናም እያንዳንዱ አማኝ እንደ ካህን በቤተ ክርስቲያን ውስጥ የሚለማመደውን ስጦታ ተቀብሏል። የሌዊ ነገድ ክፍልና ርስት እንዳልነበረው ልብ በሉ። ርስቱ እግዚአብሔር ነበር። እግዚአብሔር ለሌሎች ነገዶች የተወሰነ ስፋት ያለውን መሬት በርስትነት ሊሰጥ ቃል ገብቶ ነበር። እናም ሲባርክላቸው ጊዜያዊ በረከትን ይቀበላሉ። ያንን ለሌዊ ሊያደርግ ቃል አልገባም። ይህ በዚህ ዘመን ላላማኝም ይሠራል። እንደ ሌዊ ርስታችን በእግዚአብሔር ዘንድ ነው። በሰማያዊ ስፍራ ባሉ በረከቶች ሁሉ ተባርከናል። እስራኤል ሆይ አሁንስ አምላክህን እግዚአብሔር ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክህንም እግዚአብሔርን ትወድ ዘንድ በፍጹምም ልብ በፍጹምም ነፍስ ታመልከው ዘንድ እንጂ አምላክህ እግዚአብሔር ካንተ የሚፈልገው ምንድን ነው ይላል። ዘዳግም 10 12ን ይመለከቷል። ወዳጆቼ ይህ ወንጌል እንደሆነ በማሰብ ልትሳሳቱ አይገባም። እኔና እናንተ ስለዚህ ጉዳይ እግዚአብሔርን ማመስገን አለብን። ምክንያቱም በዚህ ያለ የተመሰረተ ቢሆን ኖሮ እጅግም ባልተባረክን ነበር። ቁጥር 13 እንዲህ ይላል፣ መልካምም እንዲሆንልህ ዛሬ ላንተ የማዘውን የእግዚአብሔርን ትእዛዝና ሥርዓት ትጠብቅ ዘንድ ነው ይላል። እስራኤል ትእዛዝና ሥርዓቱን ከተጠበቁ ይባረካሉ፣ ሲተላለፏቸው ግን ፍርድ ይመጣባቸዋል። እግዚአብሔር እስራኤልን በመጠቀም ለ1500 ዓመታት ያህል አንድን እውነት ለኔና ለእናንተ ገልጧል። ይኸውም ሰዎችን በሕግ ማዳን እንደማይቻል ነው። በተመቻቸው ሁኔታ ውስጥ በወረሱትና ሕጉን በተቀበለ ምድር ተቀምጠው ትእዛዛቱን መጠበቅ አልቻሉ። እነርሱም ይህንን ማድረግ ካልቻሉ እኔና እናንተ ሕጉን መጠበቅ እንደማንችል ግልጽ ነው። ዛሬ በጸጋው ያድነናልና እግዚአብሔርን አመስግኑት። በርግጥ የርሱ መንገድ ሁልጊዜም ጸጋ ነበር። በብሉይ ኪዳንም ቢሆን ማንንም በሕግ አላዳንም። የዳኑት በበዛላቸው ምሕረትና ጸጋ ነበር። ይኸውም የኢየሱስ ክርስቶስን መምጣት፣ በመስቀል ላይ መሞትና ኃጢአታቸውን ማስወገድ ሲመለከቱ ተፈጽሟል። ለዳደጉና ለመበለቲቱ ይፈርዳል፣ መብልና ልብስም ይሰጠው ዘንድ ስደተኛውን ይወዳል ይላል። እግዚአብሔር ስደተኛውን ይወዳል። እናም እነዚህ ሰዎች በግብጽ ሳሉ ራሳቸው ስደተኞች እንደነበሩ ያስታውሳቸዋል። ለእናንተ በግብጽ አገር ስደተኞች ነበራችሁና ስለዚህ ስደተኛውን ውደዱ። አምላክህን እግዚአብሔር ፍራ፣ እርሱንም አምልክ፣ ከእርሱም ተጣበቅ፣ በስሙም ማል ይላል። ከቁጥር 19 እስከ ያለውን ስፍራ ይመለከቷል። ጌታ ኢየሱስ ለሰይጣን ምላሽ ለመስጠት ይህን ጥቅስ ተጠቅሟል። ታስታውሳላችሁ? ምናልባትም በዚያ ዘመን እያንዳንዱ እስራኤላዊ ያደርግ እንደነበረው ሁሉ ጌታችን ኢየሱስ ክርስቶስ በርግጥም የዘዳግምን መጽሐፍ ይወድ ነበር። አባቶች 70 ነፍስ ሆነው ወደ ግብጽ ወረዱ። አሁንም አምላክ እግዚአብሔር ብዛትን እንደ ሰማይ ከዋክብት አደረገ የሚለውን ቃል ደግሞ በቁጥር 22 ላይ እንመለከታለን። የእግዚአብሔር በረከት ማስረጃ በላያቸው ላይ ነበር። እርሱ ወደ ግብጽ ሰደዳቸው፣ ደግሞም ከግብጽ አወጣቸው። እግዚአብሔር ኃላፊያቸው ነበር። ያንን ኃላፊነት መቀበልም ለእርሱ አልከበደውም። እንግዲህ የተወደዳችሁ አድማጮች የዘዳግም ምዕራፍ 10 ጥናታችን በዚሁ ላይ ያበቃል። በመቀጠል ደግሞ ከዚህ ዝማሬ በኋላ ምዕራፍ 11ን አብረን እንመለከታለን። ጌታን መሰረቴ ያዬ ብርሃን መንገዴ አንተን ትቶ ኑሮ አይሆንም ነፍስ ያውቃል ቻትችል ነፍስ ያውቃል ቻትችል ጌታን መሰረቴ
ለማንም አዳራሹ ያለ ብርሃን ያለበት ሰው እንዴት ይጓዛል ከሕይወት ወደ ሞት? አዳራሹ ያለ ብርሃን ያለበት ሰው እንዴት ይጓዛል ከሕይወት ወደ ሞት? ጌታን ተነ ያይኔ ብርሃን በመልከቴ አንተን ትቶኑ አይሆንም ነፍስ ያውቃለች አትችል ነፍስ ያውቃለች አትችል ጌታን ተነ መሰረቴ ያይኔ ብርሃን በመልከቴ አንተን ትቶኑ
እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። ነፍሳችን ከእግዚአብሔር ተለይታ ወዳጆቼ የተቀበዘበዘች ትሆናለች። ያለ እግዚአብሔር ለኛ መድረሻም መነሻም የለንም። እግዚአብሔር መደገፊያችን ነው። እግዚአብሔር የተመሰገነ ይሁን። የዚህ የኦሪት ዘዳግም ምዕራፍ 11 አብይ ሐሳቡ እንደ ግብጽ ያልሆነችው የተስፋ ምድር እንዲሁም የመሬት ይዞታ መርህ የሚል ይሆናል። አንድ ጊዜ ልድገምላችሁ። የዘዳግም ምዕራፍ 11 አብይ ሐሳቡ እንደ ግብጽ ያልሆነችው የተስፋ ምድር የመሬት ይዞታ መርህ የሚል ይሆናል። በዚህ ስፍራ እግዚአብሔር ስለሚገቡባት ምድር ይነግራቸዋል። የተስፋይቱ ምድር በምንም መልኩ ግብጽን አትመስልም። እናም እግዚአብሔር ስለ መሬት ይዞታ የሚጠቀሱትን መስፈርቶች እየነገራቸው ነው። የመስጠት ጥሪ። እስቲ ዘዳግም ምዕራፍ 11 ቁጥር 1ን ተመልከቱ። እንግዲህ አምላክን እግዚአብሔርን ውደድ፣ ሕጉንም ሥርዓቱንም ፍርዱንም ትእዛዙንም ሁልጊዜ ጠብቅ ይላል። ለእግዚአብሔር ፍቅር የሚሰጠው ምላሽ በመታዘዝ ነው።
እንግዲህ እንድትጠነክሩ ተወርሷትም ዘንድ ወደምትሻገሩባት ምድር እንድትገቡ እንድትወርሷትም እግዚአብሔርም ለነርሱና ለዘራቸው ይሰጣት ዘንድ በማለላቸው ወተትና ማርም በመታፈሰው ምድር እድሚያችሁ እንዲረዝም ዛሬ ለናንተ የማዘውን ትእዛዝ ሁሉ ጠብቁ ይላቸዋል። ቁጥር 8 እና 9ን ተመልከቱ።
በግብጽ ሳሉ የሚያቆት በመስኖ የሚለሙ ማሳዎችን ነበር። ተወርሳት ዘንድ የምትገባበት ምድር በአትክልት ስፍራ እንደሚዘሩ ዘርህን እንደ ዘራህባት በግርህም እንዳጠጣት እንደ ወጣህባት እንደ ግብፅ ምድር አይደለችም ይላል። ቁጥር 10ን ልብ ይሏል። ወዳጆቼ
ብዙ መረጃዎች እንደሚጠቁሙትና እንደሚታወቀው በግብፅ አገር በዓመት አንድ ኢንች እንኳን ዝናብ አይጥልም። ይህ ደግሞ በቂ ዝናብ አይደለም። እንደሚታወቀው ሁሉ ግብፅ በግድብ ውሃዎች የምትተማመን አገር ናት እንጂ የራሷ የሆኑ ወንዞች የሏትም። አንድ በባህር የተከበበ ትንሽ አገር በዓመት ከ100 ኢንች በላይ ዝናብ እንደሚያገኝ ብዙ መረጃዎች ይጠቁማሉ። ይህም ደግሞ በግብፅ ከሚጥለው ዝናብ ጋር ስናወዳድረው ትልቅ ልዩነት እንዳለው ለመረዳት አያዳግትም።
የመሬት ይዞታ መርህ ከቁጥር 11 እስከ 15 ያለውን ስፍራ እንመልከት። ነገር ግን ትወርሷት ዘንድ ተሻግራችሁ የምትገቡባት ምድር ኮረብታና ሸለቆ ያለባት አገር ናት። በሰማይ ዝናብ ውሃ ትረካለች። አምላክ እግዚአብሔር የሚጎበኛት አገር ናት። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የአምላክ የእግዚአብሔር ዓይን ሁልጊዜ በእርሷ ላይ ነው። እንዲህም ይሆናል፣ እናንተ አምላካችሁ እግዚአብሔርን ትወዱ ዘንድ በፍጹምም ልባችሁ በፍጹምም ነፍሳችሁ ታመልኩት ዘንድ ዛሬ ለእናንተ የማዘውን ትእዛዜን ፈጽማችሁ ብትሰሙ እህልህን ወይንህንም ዘይትህንም ትሰበስብ ዘንድ በየጊዜው የበልጉን ዝናብና የክረምቱን ዝናብ ለምድራችሁ አወርዳለሁ፣ በሜዳ ለእንስሶች ሳርን እሰጣለሁ ይላል። እነዚህ ሰዎች የሚገቡባት ምድር በመስኖ ለማልማት በመጠኑ የሚያዳግት ነው። ምክንያቱም ተራራማነት አለው። በዚያ ወቅትም ለዚያ የሚረዳ መሳሪያ አልነበራቸው። ያቺ ምድር ከሰማይ በሚወርደው ዝናብ የምትተማመን ነች። እግዚአብሔር ይህን ያደረገው በዓላማ ነው። በዚያች ምድር ተቀምጦ ዝናብን እንዲጠብቁ ለዚህም በርሱ ላይ እንዲደገፉ አደረገ። ይህ ሕዝቡ በበለጠ ወደ እግዚአብሔር ይጠጋል ያስጠጋልም። ጌታ ደግሞ ሕዝቡን ወደ ራሱ። ወደፊት በዚሁ መጽሐፍ እንደምንመለከተው በዚህ ዘመን ያቺ ምድር የተተወችበት ምክንያት የእግዚአብሔር ቁጣ በላላይ ስለሆነ ነው። ገና የውሃ ዘር ጠብ ሲልበት በረሃው ያብባል። የሚፈልገው ውሃ ብቻ ሲሆን አሁንም ድረስ የውሃ ችግር አለባቸው። በዝናብ እንደሚደገፉ እግዚአብሔር ነገራቸው። ለርሱ ቢታዘዙ ኖሮ በፊተኛውና በኋለኛው ዝናብ ይባርካቸዋል። ይኸውም የበልግና የክረምት ዝናብ ነው። የወቅቱ የምድሪቱ ሁኔታ በመመልከት የሕዝቡን መንፈሳዊ ሕይወት መመዘን ይቻላል። ወዳጆቼ፣ በቀላሉ ነገሮችን መፈጸም በሚቻልበትና ፈጣን ማህበረሰብ ባለበት ባለንበት ዘመን እግዚአብሔር በዚህ ዓለም የሚሰራው ነገር እንዳለው የሚያምኑ ሰዎች መኖራቸውን እጠራጠራለሁ። ሰዎች በቀላሉ ነገሮችን ካገኙ ራሳቸው እንዳከናወኑት በአስቸጋሪ ጎዳና አልፈው ከጨበጡት ግን የእግዚአብሔር እጅ እንዳለበት ለምን እንደማያስቡ አይገባኝም። አሁን በርግጥ ምስጋዊ ፍላጎታችንን ሁሉ የሚሞላ እግዚአብሔር ነው። ነገሮች በቀላሉ ሊገኙ ወይም ዋጋ ሊያስከፍሉ ቢችሉም በሁሉም መንገድ ሰጪው እርሱ ራሱ እግዚአብሔር ነው። ቁጥር 22 እንኒ አምላካችሁን እግዚአብሔርን ትወዱ ዘንድ በመንገዱም ሁሉ ትሄዱ ዘንድ ከርሱም ጋር ትጣበቁ ዘንድ ዛሬ ለእናንተ የማዘውን ትእዛዝ ሁሉ ብትጠብቁ ብታደርጓት ይላል። የመሬት ይዞታቸው ታላቁ መርህ ደግሞ እንደሚከተለው ተቀምጧል። እግዚአብሔር እነዚህን አዛብ ሁሉ ከፊታችሁ ያወጣል፣ ከእናንተም የሚበልጡትን የሚበረቱትንም አዛብ ትወርሳላችሁ። የእግራችሁ ጫማ የምትረግጣት ስፍራ ሁሉ ለእናንተ ትሆናለች። ከምድረ በዳም ከሊባኖስም ከታላቁም ከኤፍራጥስ ወንዝ ጀምሮ እስከ ምዕራብ ባሕር ድረስ ዳርቾቻችሁ ይሆናል። በእናንተም ፊት ማንም መቆም አይችልም። አምላካችሁ እግዚአብሔር እሱ እንደ ተናገራችሁ ማስፈራታችሁን ማስደንገጣችሁንም በምትረግጧት ምድር ሁሉ ላይ ያኖራል ይላል። ከቁጥር 23 እስከ 25 ያለውን ስፍራ ተመልከቱ። ምድሪቱ የእግዚአብሔር ስጦታ እንደሆነች ታስተውላላችሁ። ከዚህ ቀደም ይዘውት የማያውቁትና ከነበራቸውም ሁሉ እጅግ የሰፋውን መሬት ሰጣቸው። ይህም ከኤፍራጥስ ወንዝ እስከ ሜዲትራንያ ባሕር ከሊባኖስም እስካቋረጧት በረሃ እየተዘረጋ ነበር። ይህ በግምት እስከ 300,000 ስኩዌር ማይል ሲደርስ እነርሱ ግን መንግሥታቸው ጫፍ ላይ ደረሰ በተባለበት በዳዊትና ሰለሞን ዘመን እንኳ ከ300,000 ስኩዌር ማይል በላይ መሬት ይዘው አያውቁም። በቃሉ የእግራችሁ ጫማ የምትረግጣት ስፍራ ሁሉ ለእናንተ ትሆናለች ሲል እግዚአብሔር አጽንቶላቸው ነበር። እነርሱ ግን በመሬቱ ላይ መመላለስ፣ በባለቤትነት መናገርና ደስ መሰኘት አልሆነላቸውም። እግዚአብሔር ለኢያሱም የተናገረው ተመሳሳይ ነበር። ምድሪቱ በፊታቸው እንዳለችና ንብረትነቷም የእነርሱ እንደሆነ ነገረው። ነገር ግን ወደ ውስጧ መግባትና በውስጧም መመላለስ የእነርሱ ድርሻ ነው። ሊጨብጧት ይገባል። በዚህ ዘመን በአማኞች መካከል የዚህ አይነት ልዩነት የሚታየው ለምንድን ነው? አንዳንድ ክርስቲያኖች ጥግ ይዘው ተቀምጠዋል። በመንፈሳዊ ነገርም ይህ ይስተዋላል። አንዳንዶች ደግሞ የበለጠጉ ናቸው። እግዚአብሔር አማኞችን ሁሉ በክርስቶስ ኢየሱስ በሰማይ በረከት ሁሉ እንደ ባረከ ግልጽ አድርጓል። አንዳንዶች እነዚህን በረከቶች ለእኔ ናቸው ብለው ሲናገሩ፣ ሌሎች ግን ድምፃቸውን አጥፍተዋል፣ ዝም ብሎ ይመለከታሉ። ይህ ደግሞ የጨበጥነውን በሥራ ላይ ያለማዋል ችግር ነው። እግዚአብሔር ከዚህ ዐይነት ድንዛዜ ይጠብቀን። ወዳጆቼ፣ እንግዲህ የተከበራችሁ አድማጮች፣ የዛሬው ጥናታችን በዚሁ አበቃ። ደህና ደሩ።
አድማጮቻችን፣ እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።